the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 11 2012 ዓ.ም ተመረጥ ዝግጅታችን ጀመረ።
የደቡብ ብሔሮች ብሔረሰቦችና ሕዝቦች ምክር ቤት ዛሬ ሰኔ 11 ቀን 2012 ዓ.ም ባካሄደው አምስተኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ጉባኤ የሕገ መንግሥታዊ ሥልጣን ርክክብ መከናወኑን ወስኗል።
ሲዳማ ክልል 10ኛ የኢትዮጵያ ክልል የሚያደርገውን ሥልጣን በዛሬው ዕለት ሲረከብ በዝግጅቱ ላይ በንባብ ከተሰማው መግለጫ የተቀነጨበ ነው ያሰማናችሁ። ሙሉ ዘገባው በአብይ ርዕስ ይቀርባል።
I would say that this is arguably the least likely option if Ethiopia goes ahead with unilaterally starting the filling of the reservoir without
ይሄ ኢትዮጵያ የተቀሩት ሁለቱ ሳይስማሙበት በተናጠል የግድቡን ውሃ ሙሌት ብትጀምር እንኳን ሊከተሉ ከሚችሉ ሁኔታዎች ሁሉ የመጨረሻ የማይሆነው አማራጭ ነው ብዬ አምናለሁ። ለዚህ ምክንያቱ ወታደራዊ ጣልቃ ገብነት ኢትዮጵያን ከጀመረችው ፕሮጀክት ሊያስቆማት ስለማይችል ነው። ቢበዛ ለጊዜው ሊያደናቅፋት ይችላል። ያ ደግሞ ለግብጽ የሚፈይደው የለም።
ሪካርዶ ፋቢያኒ አካሄድና ባለማቀፉ የግጭቶች አስወጋጅ ቡድን ኢንተርናሽናል ክራይሲስ ግሩፕ የሰሜን አፍሪካ ፕሮጀክት ዳይሬክተር ናቸው። ከድርጅቱ የኢትዮጵያ ጉዳይ ከፍተኛ የጥናት ባለሙያ ዊሊያም ዴቪድሰን ጋር በጉዳዩና በወቅታዊ ይዞታው ዙሪያ ለመገናኛ ብዙሃን ከሰጡት ጋዜጣዊ መግለጫ የተወሰደ ነው። በምሽቱ መሰናዷችን ይህንንና ሌሎች የኢትዮጵያና ለማቀፍ ጉዳዮችን የሚተነትኑ ዘገባዎችን አዳምጣላችሁ። ጤና ይስጥልኝ። እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ ከተደረጉ 4853 የላቦራቶሪ ምርመራዎች 195 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 3954 ደርሷል ሲል የጤና ሚኒስቴር በፌስቡክ ገጹ አስታውቋል። ቫይረሱ በደማቸው የተገኘባቸው ሰዎች 90 ወንዶች እና 105 ሴቶች ሲሆኑ 144 ሰዎች ከአዲስ አበባ፣ 12 ከአማራ፣ 12 ከትግራይ፣ 7 ከአፋር፣ 7 ከድሬዳዋ ከተማ፣ 4 ከሶማሌ ክልል፣ 4 ከኦሮሚያ፣ 3 ከጋምቤላ እና 2 ከሐረሬ ክልል ናቸው። ባለፉት 24 ሰዓታት ውስጥ በጤና ተቋማት የነበሩ 2 ግለሰቦች፣ አንድ ወንድና የ80 ዓመት አዛውንት ሴት ሕይወት አልፏል። በአጠቃላይ በኢትዮጵያ በቫይረሱ ለህልፈት የተዳረጉ ሰዎች ቁጥር 65 ደርሷል። በሌላ በኩል የጤና ሚኒስቴር ከጤና ተቋማትና ከማህበረሰብ ወሰዳቸው 44 አስከሬኖች ላይ በተደረገ የላቦራቶሪ የናሙና ምርመራ የኮሮና ቫይረስ አለመገኘቱን የሚኒስቴር መስሪያ ቤቱ አስታውቋል። በሌላ መልኩ በትላንትናው ዕለት 85 ሰዎች፣ 73 ከአዲስ አበባ፣ 5 ከኦሮሚያ፣ 5 ከአማራና 2 ከትግራይ ክልሎች ያገገሙ ሲሆን በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች ቁጥር 934 መሆኑን የጤናው ሚኒስቴር ገልጿል። የብሩንዲ ተመራጭ ፕሬዚደንት ኤቨሪስት እንዲያሽሜ ዛሬ በሀገሪቱ መዲና ጊቴጌ በሚገኘው ኢንጎማ ስታዲየም የፕሬዚዳንትነት ቃለ መሐላ ፈጸሙ። ፕሬዚደንት ፒየር ንኩሩንዚዛ በድንገት ካረፉ ከአንድ ሳምንት በኋላ መሆኑ ነው። እንዲያሽሜ ቃለ መሐላ እንዲፈጽሙ የታቀደው ባለፈው ነሐሴ ወር ነበር። ነገር ግን በንኩሩንዚዛ ሞት ምክንያት ተመራጩ ፕሬዚደንት በተቻለ ፍጥነት ቃለ መሐላ እንዲፈጽሙ የሀገሪቱ ሕገ መንግሥታዊ ፍርድ ቤት ባለፈው ሳምንት ወሰነ። ተመራጩ ፕሬዚደንት ንኩሩንዚዛን እንዲተኩ በሀገሪቱ ገዢ ፓርቲ ተሰይመው ነው የተወዳደሩት። ባለፈው ግንቦት ወር በተካሄደው ምርጫ ከ60 ከመቶ በላይ ድምፅ አግኝተው አሸነፉ። ስልጣን ላይ የሚቆዩበት ጊዜ 7 ዓመታት ይሆናል። ደቡብ አፍሪካ የኮሮና ቫይረስን መዛመት ለመቆጣጠር ስትል ለሶስት ወራት ያህል ተዘግታ ከቆየች በኋላ በቅርቡ ጥብቅ ቁጥጥር በማድረግ ምግብ ቤቶችና ካዚኖዎች ወይም የቁማር ቦታዎችን መክፈት እንደሚጀምር ታውቋል። የሀገሪቱ ፕሬዚደንት ሲሪል ራማፎሳ ትናንት ማታ በቴሌቪዥን ባደረጉት ንግግር ፈቃድ ያላቸው ማረፊያ ቤቶችና የውበት ቦታዎችም እንደሚከፈቱ ተናግረዋል። አንዳንድ እገዳዎችን ለማላላት የተወሰነው ጥብቅ ቫይረሱን የመከላከል ተግባር ስለሚፈጸምበት ሁኔታ ከኢንዱስትሪ ተወካዮች፣ ከሳይንስ ምሁራን እንዲሁም ከአካባቢ መንግስታዊ መሪዎች ጋር ውይይት ከተደረገ በኋላ መሆኑን ራማፎሳ ጠቁመዋል። ፕሬዚዳንቱ አክለውም የአፍና የአፍንጫ መሸፈኛ ጭንብል ማድረግን የመሳሰሉ የኮሮና ቫይረስ መዛመትን ለመቀነስ የሚችሉ ተግባሮች የሚከናወኑ ከሆነ ሲኒማ ቤቶችን ያካተቱ የበዙ የንግድ ተቋማትም ሊከፈቱ ይችላሉ ብለዋል። ደቡብ አፍሪካ ከ80 ሺህ በላይ የኮሮና ቫይረስ በሽተኞች እንዳሏት ከ1600 በላይ የሚሆኑት ደግሞ እንደሞቱባት አስታውቃለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዓለም የጤና ድርጅት ዋና የሳይንስ ጠቢብ በመጪው ዓመት ማብቂያ ላይ 2 ቢሊዮን ዶዞች የሚሆኑ ጸረ ኮቪድ-19 ክትባት መድኃኒቶች ሊኖሩ ይችላሉ የሚል ተስፋ እንዳላቸው ዛሬ ገልጸዋል። ክትባቱ ሲገኝም ቅድሚያ ለሚሰጣቸው ሰዎች ይቀርባል ብለዋል። ዶክተር ሶዮማ ስዋሚናተን ጀነባ ሆነው ይህን ለጋዜጠኞች በቨርቹዋል በሰጡት መግለጫ እስካሁን ባለው ጊዜ ፍቱን የሆነ ክትባት ባለመገኘቱ አሁን የምለውም ቢሆን ገና የሚታይ ነው ብለዋል። በዓለም የጤና ድርጅት መለኪያ መሰረት ቅድሚያ ማግኘት ያለባቸው የዕድሜ ባለጸጎች፣ የስኳር በሽታን የመሳሰሉ በሽታዎች ያሉባቸውና ቁልፍ የሆኑ ሰራተኞች ናቸው። ነገር ግን ቅድሚያ የሚያገኙት የህብረተሰብ ክፍሎች የትኞቹ ናቸው በሚለው ላይ አገሮች መግባባት ላይ መድረስ ይኖርባቸዋል ብለዋል ስዋሚናተን። በዩናይትድ ስቴትስ ዲሞክራቶችና ሪፑብሊካውያን ምክር ቤት አባላት በፖሊሶች አሰራር ላይ ለውጥ ለማምጣት እያደረጉ ያለው ጥረት ገፍቶ የተወካዮችና የህግ መወሰኛ ምክር ቤቶች ባቀረቧቸው ውሳኔ ሀሳቦች ላይ በመጪው ሳምንት ድምፅ እንዲሰጥባቸው ማቀዳቸው ታውቋል። አብዛኞቹ ዲሞክራቶች የደገፉት ፖሊሶች የሚጠቀሙት አንቆ ትንፋሽ የማሳጣት ዘዴ እንዲቆም የቀረበው የውሳኔ ሀሳብ መላ የተወካዮች ምክር ቤት አባላት ድምፅ እንዲሰጡበት የምክር ቤቱ የፍርድ ኮሚቴ ፈቅዷል። በፖሊሶች በደል ተፈጽሞብናል የሚሉ ሰዎች ክስ ለመመስረት እንዲቀልላቸው ሲባል የፖሊሶችን ያለመከሰስ መብት ውስን እንዲሆን የሚለውንም በውሳኔው ሀሳብ ውስጥ ተካቷል። የህግ መወሰኛው ምክር ቤት የብዙሃን መሪ ሚች ማኮኔል የሪፑብሊካውያን የውሳኔ ሀሳብ ለድምፅ ወደ ማቅረብ እያመራ መሆኑን ትላንት ተናግረዋል። የቀረበው የውሳኔ ሀሳብ ፖሊሶች በወንጀል የተጠረጠሩ ሰዎችን ሲይዙ አንቆ ትንፋሽ ማሳጣቱን አስመልክቶ የክፍላተ ግዛትና የአካባቢ መንግስታት ለሀገሪቱ የፍርድ ሚኒስቴር ማሳወቅ አለባቸው ይላል። የፖሊስ አገልግሎቶች ለአደጋ የሚያጋልጥ ጥቃት ካልገጠመ በስተቀር የማነቅ ዘዴን የሚያስጠር ፖሊሲ ከሌላቸው ከፌዴራላዊ መንግስት የሚያገኙት ገንዘብ እንደሚገደብም የሪፑብሊካውያኑ የውሳኔ ሀሳብ ይጠይቃል። በመጨረሻም ባለፈው ዓመት ከ9 ሚሊዮን በላይ የሚሆኑ ሰዎች በግጭትና በመዋከብ ተግባር ምክንያት ከመኖሪያቸው እንደተፈናቀሉ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ያወጣው ዘገባ ገልጿል። በዓለም ዙሪያ ለመሰደድ የተገደዱ ሰዎች ብዛት 79.5 ሚሊዮን መድረሱን ዘገባው ገልጿል። ይህን ያክል ብዛት ያለው ተፈናቃይ ሲታይ ለመጀመሪያ ጊዜ መሆኑን ጠቁሟል። የስደተኞቹ አገልግሎት ዓመታዊ ዘገባ በመጪው ቅዳሜ ታስቦ ከሚውለው የስደተኞች ቀን ቀድሞ የወጣ መሆኑ ተገልጿል። በአሁኑ ወቅት ከዓለም ህዝብ 1% በላይ ወይም ከእያንዳንዳቸው 97 ሰዎች አንድ ሰው ተፈናቃይ ነው ይላል ዘገባው። ወደ 80 ሚሊዮን ከሚጠጉት ተፈናቃዮች አብዛኞቹ በሀገር ውስጥ ከመኖሪያቸው የተፈናቀሉ ሲሆኑ 29.6 ሚሊዮን ወደ ሌሎች ሀገሮች ተሰደው ጥገኝነት የጠየቁ መሆናቸውን የስደተኞቹ አገልግሎት ዘገባ ጠቁሟል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። እስከ ነገ በደህና ቆዩን።
The Voice of America. ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 11 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
ተጣጣለ ወይስ ሁኔታ አለ ምናምን ይሁን ነገር አይኖርም ስለሚመላለስ በጣም ነው የሚጨንቀው። በጣም አሁን ባይኖርብኝ እሺ በ14 የሚቆም ድረና ሌላ ናሙና አለ በዛስ ቢገኝብኝ እንዴት ሆናለሁ ምናምን ታይሮ ያማለን ጥርፍም አይወስድም። በጣም
የሰማችኋት ወጣት ህይወት ገዛኸኝ ትባላለች። በኮሮና ቫይረስ ከተያዘ ሰው ጋር ንክኪ እንዳላት በመጠርጠሯ በሐሮማያ ዩኒቨርሲቲ ለይቶ ማቆያ ውስጥ ትገኛለች። በለይቶ ማቆያ ጣቢያ ውስጥ ያሉ በመረጃ አጥረትና ባያ ያስ ጉድለት የተነሳ የሚደርስባቸውን የስነ ልቦና ጭንቀት የሚያካፍሉበት ዘገባ በሁለተኛው አጋማሽ ላይ እናስደምጣችኋለን። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የደቡብ ክልል ምክር ቤት ዛሬ በሐዋሳ ከተማ ባካሄደው አምስተኛ ዙር አምስተኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ጉባኤ የሲዳማ ክልል የስልጣን ርክክብን አካሂዷል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ አለው።
የደቡብ ክልል ምክር ቤት ዛሬ በሐዋሳ ከተማ ባካሄደው አምስተኛ ዙር አምስተኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ጉባኤ የውሳኔ ሐሳብ በማቅረብ ለሲዳማ ክልል ሕገ መንግሥታዊ ሥልጣን ሽግግር ፈጽሟል። የሥልጣን መሸጋገሩንም የደቡብ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ሄለን ደበበ አረጋግጧል።
የደቡብ ብሔሮች ብሔረሰቦች ሕዝቦች ክልል መንግሥት በአዳዲስ መዋቅሮች የመደራጀት የቀረበው ጥያቄና የተሰጠው ምላሽ በስድስት ድምፀ ተአቅቦ በአብላጫ ድምፅ ጸድቋል። በምን መሰረታቸው አዳዲስ ክልሎችም ይሁን ለሀገርም ምሳሌ ሊሆን በሚችል መንገድና ትምህርት ሊወሰድበት በሚችል መንገድ ህጋዊ ቅርጽ ይዘው መውጣት መቻል ስላለባቸው ብቻ እንደሆነ ተወስዶ ይሄ የውሳኔ ሀሳብ ቁጥር 14 2012 በፕሮጀክት ጽህፈት ቤቱ በንባብ ቀርቦ የስልጣን ርክክቡን ተወካይ ከንባቡ በኋላ መድረክ ላይ መጥተው እንዲረከቡ ጠይቃለሁ። አሁን በቀጥታ ወደ ንባቡ እንዲገቡ ጋብዛለሁ። አቶ አዳነ፣
የደቡብ ብሔሮች ብሔረሰቦች ህዝቦች ክልል መንግስት ምክር ቤት በተሻሻለው የክልሉ ህገ መንግስት አንቀጽ 51 ንዑስ አንቀጽ 3 መሰረት የውሳኔ ሀሳብ አቅርቧል። በዚህም መሰረት የደቡብ ብሔሮች ብሔረሰቦችና ህዝቦች ምክር ቤት ዛሬ ሰኔ 11 ቀን 2012 ዓ.ም ባካሄደው አምስተኛ ዙር አምስተኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ጉባኤ የሕገ መንግሥታዊ ሥልጣን ርክክብ መከናወኑን ወስኗል።
በመሆኑም ሲዳማ ህዳር 10 2012 ዓ ም ውሳኔ ህዝብ በማካሄድ ባረጋገጠው መሰረት አስረኛው የኢትዮጵያ ክልላዊ መንግስት የሚያደርገውን ሙሉ ስልጣን ባለቤት ሆኗል። የቀድሞ የሲዳማ ዞን ምክር ቤት ዋና አፈ ጉባኤ አቶ ሰለሞን ላሌ በሲዳማ ህዝብ ስም ደስታቸውና ምስጋናቸውን ገልጠዋል። የክልሉ ምክር ቤት በአምስተኛ ዙር አራተኛ ዓመት በስምንተኛ መደበኛ ጉባኤም የሲዳማ ብሔር ክልል የመሆን ጥያቄ ተቀብሎ በህገ መንግስቱ አንቀጽ 47 እንዲሁም በተሻሻለው የደቡብ ክልል ህገ መንግስት አንቀጽ 39 መሰረት ውሳኔ ህዝብ እንዲደራጅና የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ህዝብ እንዲያስፈጽም በወሰነው መሰረት ቦርዱ ውሳኔ ህዝብ አስፈጽሞ ሲዳማ ክልል መሆን የሚያስችለውን 98.8 በመቶ ድምፅ ማግኘቱ ይታወሳል። የደቡብ ክልል በአዳዲስ መዋቅሮች ለማደራጀት የቀረበ ጥያቄ ምላሽና የውሳኔ ሀሳብ ላይ አስተያየት እንዲሰጡ የተጋበዙ የምክር ቤት አባላት የመጡባቸውን አካባቢዎች በዞንና በክልል የመደራጀት ጥያቄዎችን ሲያንጸባርቁ የተስተዋሉ ሲሆን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ይህንን ብሏል።
ነባሩ ክልል ተጠናክሮ ይቀጥላል። እንደውም ጣጣው አሁን ነው የሚበልጠው፣ ስራው አሁን ነው የሚበልጠው። ምክንያቱም ከነባሩ ክልልና ከአዲሱ ክልል ጋር ያለው ግንኙነት ሰላማዊ በሆነ መንገድ ሽግግሩ እንዲካሄድ አድርጎ አደራጅቶ ተደጋግፎ ያንንም ክልል እንዲበቃ ማድረግ፣ የአዳዲሶቹ ክልሎችም ህዝቦችም ጥያቄ ምላሽ እንዲያገኝ ተባብረን መስራት ይኖርብናል። በድጋሚ እኔም መላው ሲዳማ ህዝብ እንኳን ደስ አላችሁ።
ምክር ቤቱ በዛሬው ውለው በኮሮና ቫይረስ መከላከያ ስራዎች አፈጻጸም ላይ መክሯል። ከ2.6 ቢሊዮን በላይ ተጨማሪ በጀትም አጽድቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በድሬዳዋ የድል ጮራ ሪፈራል ሆስፒታል ሰራተኞች አስተዳደሩ ለኮሮና ቫይረስ ተጋላጭ ሆነን እንድንሰራ እያደረገን ነው ሲሉ ቅሬታ ቀረቡ። በትላንትናው ዕለት በኮሮና ቫይረስ ምክንያት ህይወታቸው ያለፉ አንድ የድሬዳዋ ነዋሪ ቫይረሱ እንዳለባቸው ሳይታወቅ ለአስር ቀናት በድል ጮራ ሆስፒታል ቆይተዋል። ለኚህ ግለሰብ በሆስፒታል የህክምና ክትትል ሲያደርጉላቸው የነበሩ የሆስፒታሉ ሰራተኞች ተመርምረው በአስቸኳይ የምርመራ ውጤታቸውን እንዲያውቁ እስከዚያው ድረስም ወደ ለይቶ ማቆያ እንዲገቡ አለመደረጉ ለሌሎች ህሙማንና ሰራተኞችም ተጋላጭነታቸውን የሚጨምር ነው ብለዋል። የመከላከያ የህክምና ቁሳቁሶችን በአግባቡ እየቀረቡልን አይደለም ሲሉ አማረዋል። የጤና ቢሮ ግን የሆስፒታሉን ሰራተኞች ወደ ለይቶ ማቆያ አስገብቶ የህክምና አገልግሎቱን ከማስተጓጎል ይልቅ የህክምና ቁሳቁሶችን በበቂ ሁኔታ አቅርቤያለሁ ይላል። የምርመራ ውጤታቸውን በፍጥነት ያልታወቀው ከመመርመር አቅም ውስንነት ጋር በተያያዘ ነው ብሏል። ይሁንና በዛሬው ዕለት ይፋ በተደረገው የምርመራ ውጤት ከግለሰቡ ጋር ንክክ የነበራቸው የሆስፒታሉ ሰራተኞችም ሆኑ አብረው ተኝተው የነበሩ ህሙማን ከቫይረሱ ነጻ ናቸው ተብሏል። አዲስ ቸኮል ተጨማሪ ዘገባ አለው።
ለድሬዳዋ ብቻ ሳይሆን ለአጎራባች ክልሎችም የሪፈራል ሆስፒታልነት አገልግሎት እየሰጠ የሚገኘው የድል ጮራ ሪፈራል ሆስፒታል በህክምና ክፍሉ ተኝተው የነበሩ ግለሰብ የኮሮና ቫይረስ እንዳለባቸው ሳይታወቅ ለበርካታ ቀናት በሆስፒታሉ መቆየታቸው ተነግሯል። ቆይቶ ምርመራቸው ሲታወቅ የኮሮና ቫይረስ እንዳለባቸው የታወቀው እኚሁ ግለሰብ አሁን ህይወታቸው ያለፈ ሲሆን ከእርሳቸው ጋር ንክኪ ለነበራቸው ባለሙያዎች እስካሁን ምንም የተደረገ ነገር እንደሌለ ስማቸው መግለጽ ያልፈለጉ ሰራተኛ ለቪኦኤ ቃላቸውን ሰጥተዋል።
ይሄ ማለት እዛ ጋር ያለ ጽዳትም ድጋፍ ሰጪም በሌለ ማቴሪያል በባዶ እየሰራ ይሁሉ ባለሙያ ተጋላጭ ነው። ከተጋለጠም በኋላ እነኚህን ባለሙያዎች እንደምናውቀው እንደ ስታንዳርዱ እነኚህ ሰዎች ወደ ኳራንቲን መግባት አለባቸው። ባለሙያዎቹ ከቤተሰብም መገለል ነበረባቸው፣ ግን ማንም ዞር ብሎ ሊያያቸው ይቻል የለም። ኢቭን ሳምፕል የሰጡት ራሳቸውን ለማዳን በቃ ፖዚቲቭም ከሆነ እንወቀው ኔጌቲቭም ከሆነ ብለው ራሳቸው ነው ሳምፕል የሰጡት እንጂ ቢሮውም ሆነ ሆስፒታሉ እዛ ቦታ ላይ ተጋልጠዋል ኳራንቲን ይግቡ ብሎ አይዞሌት ለማድረግ አልሞከረም። እኛም ኢመርጀንሲ ነው የምንሰራው። በማሰዓት ያ ሰውዬ ገብቶ እንደተኛ አይታወቅም። ብዙ ሰው ተጋልጧል።
ከዚህ በፊት በሐረር ህይወት ፋና ሆስፒታል የኮሮና ቫይረስ ያለበት አንድ ሰው ሲገኝ ሆስፒታሉ ለአራት ቀናት ተዘግቶ የጸረ ተዋሲ ኬሚካል ርጭት ተደርጎለት ነበር ያሉ እኚህ አስተያየት ሰጪ፣ ለድል ጮራ ሆስፒታል ግን ምንም የተደረገ ነገር የለም ይላሉ። የህክምና ባለሙያዎችና ሌሎች የሆስፒታሉ ሰራተኞች የኮሮና ቫይረስ መከላከያ ቁሳቁሶችን በበቂ ሁኔታ እየተሰጡን አይደለም ሲሉ ቅሬታ አቅርባሉ።
ከማስክ አኳያ አንድ ማስክ ለሳምንት ይቺ ትንሿ አረንጓዴ ማለት እውነት ነው ምላችሁ፣ ይሄ ማስክ ለአራት ሰዓት አትሰራበትም። ላብ ከነካ ወደው ሶክድ ይሆናል፣ ይበላሻል። N95 ማ አይታሰብም። በስንት ጊዜ በወር በምናን አንድ አባት መጣለች። እነኚህን ነገሮች መሰረት በማድረግ ነው ተደጋጋሚ ችግሮች ስለሆኑ ከቢሮም ለሌላ ተቋማት እንደሚያደርገው እስቲ ሆስፒታሉን ሰፖርት እያደረገ አይደለም። ይሁን ኢመርጀንሲ ነው የምሰራው። ሁለት ወር ይሆነናል ከጠየቅን። ልብሱ ይሰጠን፣ ጫማው ይሰጠን፣ እናገለግላለን። እኛ ኮቪድ ሴንተር ልካን መስራት እንችላለን። ለምን በሽተኞቹን ታውቃቸዋለን፣ ፖዘቲቭ ናቸው። ስለዚህ ራስ እንጠብቃለን። ሌላ ግን አሁን ኢመርጀንሲ ነን ኮቪድ ብለህ ሁሉንም በሽተኛ ሴፍ ሳትሆን የምታገለግለው ለምን? ኮቪድ አይደለም ነን ኮቪድ ስለተባለ።
የጽዳት ባለሙያዎችን የመሰሉ ድጋፍ ሰጪ ሰራተኞች ከህሙማን ጋር ቀጥተኛ ንክክ ያላቸው ቢሆንም ምንም አይነት የመከላከያ ቁስ ድጋፍ ስለማይደረግላቸው በግላቸው እየገዙ ነው የሚጠቀሙት ተብሏል። ሰራተኞቹ ከጥቅማ ጥቅምና ፍትሐዊ አገልግሎት ጋር የተገናኙ ሌሎች ቅሬታዎችንም ያቀርባሉ። የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ በሆስፒታሉ ተገኝተው የሁሉም የስራ ክፍል ተወካዮች በተገኙበት ከሰራተኞቹ ጋር በዝግ ውይይት አካሂደዋል። በጉዳዩ ላይ ለጋዜጠኞች መግለጫ የሰጡት የጤና ቢሮ ኃላፊዋ የኮሮና ቫይረስ ከተገኘባቸው ታማሚ ጋር ንክክ የነበራቸውን ሁሉ ወደ ለይቶ ማቆያ ብናስገባ ሆስፒታሉ መዘጋቱን ይላሉ። በዚህ ረገድ አገር አቀፍ አሰራር መዘርጋቱን የተናገሩት ወይዘሮ ለምለም ወደ ለይቶ ማቆያ ከማስገባት ይልቅ አስቀድሞ ራሳቸው እንዲከላከሉ ማድረግን ነው የመረጥ ነው ይላሉ።
ኳራንታይን ማድረግ ደግሞ መጀመሪያ አካባቢ እንዳያችሁት ሁለቱ በሽተኞች መጀመሪያ እንደተገኙ ከእነሱ ጋር የቅርብ ንክክ ያላቸውን የጤና ባለሙያዎች ሁሉ ሆቴል ላይ ኳራንታይን አድርገናቸው ነበረ። ምንድነው ይዛኔ ያንን ያደረግንበት ጥንቃቄም አልነበረም፣ በጊዜው በቂም አቅርቦት አልነበረም። እምነት ስላጣን ነው ማህበረሰብ ውስጥ ከመሰራጨቱ በፊት ያንን እርምጃ የወሰድነው ማለት ነው። አሁን ግን ቀድመን ከ15 ቀን በፊት ተዘጋጅተን ሁሉም እያንዳንዱ ጤና ባለሙያ ሰርጂካል ማስክ ግላቭ አድርጎ ስራውን እንዲሰራ ስላደረግን ወዲያውኑ ፖዘቲቭ የሆነው ታማሚ ሲገኝ ወዲያውኑ ናሙና ነው የሰጠነው። ናሙናውስደን ወደኛ የመርመራ ላብራቶሪ ነው ላክነው።
የኮሮና ቫይረስ መከላከያ ቁሳቁሶችን በተመለከተም ድሬዳዋ ከሌሎች ክልሎች የተሻለ ክምችት አላት ይላሉ። ለሰራተኞችም በቂ ግብዓት አቀርበናል ለሚሉት ድሬዳዋ ከሌሎች ክልሎች ጋር ከፌደራል መንግስቱ ካገኘችው የመከላከያ ቁሳቁሶች ድጋፍ ባሻገር የት ከተማ ኮኖቹ የቻይናው ኩንሻን ከተማ የተገኘው ድጋፍ በአስተዳደሩ በቂ አቅርቦት እንዲኖር አስችሏል ይላሉ ወይዘሮ ለምለም። ምንም እንኳን ወይዘሮ ለምለም በቀን 2 የህክምና ማስኮችን ለህክምና ባለሙያዎች እንደሚሰጥ ቢናገሩም የድልጮራ ሆስፒታል ሰራተኞች ግን በቀን ሳይሆን በሳምንት 2 ወይም 1 ማስክ ብቻ ነው የሚሰጠን ብለዋል። በዚህ ረገድ ክፍተቱ የተፈጠረው የት እንደሆነ እናጣራለን ብለዋል ወይዘሮ ለምለም። በጊዜያዊነት ግን ክፍተቱን ለመድፈን ለሰራተኞቹ በወር መቅረብ ያለበት ማስክና ሳኒታይዘር በአንድ ጊዜ እንዲቀርብላቸው ሰራተኞቹና ጤና ቢሮ መስማማታቸውን ወይዘሮ ለምለም አስታውቀዋል። የጤና ቢሮም ሆነ ሰራተኞቹ የሚስማሙበት የጋራ ችግር የሰራተኞቹ የኮሮና ቫይረስ ምርመራ ውጤት ተሎ አለመታወቁ ነው። ይህ በአቅሙ ስነት የተፈጠረ ነው ይላሉ ወይዘሮ ለምለም። ችግሩ ግን በሂደት ይቀረፋል ብለው እንደሚያምኑ ነው የሚናገሩት። ሆኖም ከሰውየው አቅራቢያ አልጋ ይዘው ይታከሙ የነበሩ ህሙማንም ሆኑ ከግለሰቡ ጋር ንክኪ የነበራቸው የሆስፒታሉ ሰራተኞች ውጤታቸው ከቫይረሱ ነጻ መሆናቸውን የሚያሳይ ነው ተብሏል። ይህ ግን የታወቀው ከሶስት ቀን በኋላ ነው። ሰራተኞቹ ያነሷቸው ሌሎች አስተዳደርነት ቅሬታዎችንም ጊዜ ሰጠው ለመፍታት ጥረት እንደሚያደርጉ ነው ወይዘሮ ለምለም የገለጹት። ከድልጮራ ሪፈራል ሆስፒታል አስቀድሞ የጥቁር አንበሳና የጎንደር ሪፈራል ሆስፒታል ሰራተኞችም ተቀራራቢ ቅሬታዎችን አቅርበው እንደነበር ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ዘርዘር አድርጎ ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ለወራት ተቋርጦ የነበረውና ለሳምንት የዘለቀው የታላቁ ህዳሴ ግድብ ዙሪያ የአዲስ አበባ ድርድር ያለ ስምምነት መቋጨቱን ተከትሎ በተለይ ግብጽና ኢትዮጵያ ሊወስዷቸው የሚችሉ አማራጮች እያነጋገሩ ነው። እንደ ቀደሙት ሁሉ በመሰንበቻውም የሶስቱ የተፋሰሱ ሀገሮች ኢትዮጵያ፣ ግብጽና ሱዳን ድርድር ሁለቱ አገሮች ኢትዮጵያና ግብጽ ከሁነኛ ስምምነት ለመድረስ ፈቃደኛ አልሆኑም ሲሉ አንዱ ሌላውን በአደናቃፊነት ሲወነጅሉ ቆይተዋል። ኢትዮጵያ በመጪው ጥቂት ሳምንታት ውስጥ እንደምታካሄድ ይፋ ያደረገችውን እቅድ ተከትሎም የግራ ቀኝ ውዝግቡ አይሏል። በአንጻሩም ግብጽ በኢትዮጵያ ላይ ጫና ለማድረግ የያዘችውን ግፊት አጠናቅራ መቀጠሏ ዘግቧል። በሌላ በኩል በድርድሮቹ በአንዳንድ ቴክኒካዊ ጉዳዮች ላይ ከስምምነት መደረስ መቻላቸውም ተጠቁሟል። ይህ በእንዲህ እንዳለ የድርድሮቹን አካሄድና በቀጠናው የጸጥታ ጉዳዮች ላይ የሚኖረውን አንድምታ የገመገመው ዓለም አቀፉ የግጭቶች አስወጋጅ ቡድን ኢንተርናሽናል ክራይሲስ ግሩፕ በትላንትናው ዕለት በጉዳዩና በወቅታዊ ይዞታ ዙሪያ ለመገናኛ ብዙሃን የሰጠውን ጋዜጣዊ መግለጫ የተከታተለው አሉላ ከበደ ተከታዩን ዘገባ አጠናቅሯል።
አባይ ጉዳይ ዛሬም እያነጋገረ ነው። በህዳሴ ግድብ ጉዳይ ከግብጽ ጋር የተጀመረው ድርድር አሁንም ያለመሳካቱ ዳግም ገርበብ ብሎ የነበረው የተስፋ መስኮት መልሶ እንዳይዘጋ ስጋት አሳድሯል። ከአንዳች ሁነኛ ስምምነት ላይ ለመድረስ የሚያስችል በቂ ጊዜ የለም ይላል ክራይሲስ ግሩፕ። እናም ሁለቱ አገሮች ሱዳንን ጨምሮ ፈቃደኝነት ከሚያሳዩበት ስምምነት ፈጥነው መድረስ አለባቸው ነው ያለው። ዝናሙ ደረስኩ እያለ ነው። ከግብጽና ከሱዳን ጋር የሚደረስ ስምምነት ኖርም አልኖረ ሁለቱ አገሮች እንዳታደርግ መወትወታቸውን ቢቀጥሉም ኢትዮጵያ ለግዙፉ ግድብ ውሃ ሙሌት በያዘችው እቅድ መሰረት ግን የቀረው የጥቂት ሳምንታት እድሜ ብቻ መሆኑን ያስታውሳል። ቡድኑ የቅርቡን የመጨረሻውን የሁለቱን ወገኖች ያልሰመረ ድርድር ተከትሎ ባወጣው ሪፖርት እናም ውጥረቱ ኑሯል። ካጨቃጫቂውና ካጣቂኙ አሁንም መውጫ ከታጣላቸው ጉዳዮች አንዱ የግድቡ የውሃ ሙሌት መጠን ስሌት ነው። ይህ ሁኔታ በተለይ በአካባቢው ረጅም ጊዜ የሚቆይ ድርቅ በሚከሰትበት ወቅት ግብጽ የውሃ መሆን አለበት የምትለው የውሃ ኮታ አከራካሪው መሆኑን የግጭት አስወጋጁ ቡድን አጥኚዎች አስረድተዋል።
And particularly a multi-year drought mitigation mechanism which resulted in a concept of Ethiopia owing water downstream. So Ethiopia said that this was unacceptable.
ለተከታታይ አመታት ድርቅ አካባቢውን በሚመታበት ጊዜ ተግባራዊ እንዲሆን በሚል የቀረበው ሐሳብ ኢትዮጵያ ለታችኛው የተፋሰስ አገሮች ውሃውን እንድትለቅ የሚጠይቅ ነው። ኢትዮጵያ ደግሞ ይሄ ግብጽ የናይል ይዞታዋን በበላይነት በመቆጣጠር ኮታዋን ማስጠበቅ እንዲያስችል የታለመ ነው ስትል ውድቅ አድርጋዋለች።
የቀድሞ የብሉምበርግ ጋዜጣ የኢትዮጵያ ዘጋቢ አሁን የክራይሲስ ግሩፕ የኢትዮጵያ ጉዳይ ከፍተኛ የጥናት ባለሙያ ዊሊያም ዴቪድሰን ነው የሰማችሁት። ኢትዮጵያ ህዝቧን ከበረታ ድህነት ለማውጣት ይረዳኛል ስትል ልማቷን ለማቀላጠፍ ታላቅ ተስፋ የጣለችበትን ግዙፍ ግድብ ግንባታ ከአስር ዓመታት በፊት ስትጀምር፣ በአንጻሩ ሙሉ በሙሉ የውሃ ምንጯን በናይል ላይ ያደረገችው ግብጽ ሂደት ትመለስ በሚለው ነገር ግን የትም ባልደረሰ ዓመታት የዘለቀ ድርድር የተፋሰሱን አገሮች ሁሉ ከግምት ያስገባ አንዳች ስምምነት መድረስ ያንኑ ያህል የሩቅ ተስፋ ሆኖ ቆይቷል። ከህልውናዋ ጋር ያቆራኘችው ኢትዮጵያ በውጥኗ ገፍታ ካለመችበት ግብ ብትቃረብም ያለ ናይል ህይወት የለም የምትለው ግብጽም በማንኛውም መንገድ ጥቅሜን ከማስጠበቅ ወደ ኋላ አልልም ትላለች። ለሀገር ውስጥ ፖለቲካ ታልሞም ይሁን በኢትዮጵያ ላይ ተጨማሪ ግፊት ለማሳደር አንዳንድ የግብጽ ተንታኞችና ፖለቲከኞች የሚያቀነቅኑት የወታደራዊ ጣልቃ ገብ እርምጃ ወሬ እየተጋጋለ ይምጣ እንጂ የማይሆን ነገር ነው ይላሉ። ቡድኑ የሰሜን አፍሪካ ፕሮጀክት ዲሬክተር ሪካርዶ ፋቢያኒ በትላንቱ ጋዜጣዊ መግለጫ ወቅት ባቀረቡት ትንታኔ
I would say that this is arguably the least likely scenario, least likely option if Ethiopia goes ahead with unilaterally starting the filling of the reservoir without an
agreement. ኢትዮጵያ የተቀሩት ሁለቱ ሳይስማሙበት በተናጠል የግድቡን ውሃ ሙሌት ብትጀምር እንኳን ሊከተሉ ከሚችሉ ሁኔታዎች ሁሉ የመጨረሻ የማይሆነው አማራጭ ነው ብዬ አምናለሁ። ለዚህ ምክንያቱ ወታደራዊ ጣልቃ ገብነት ኢትዮጵያን ከጀመረችው ፕሮጀክት ሊያስቆማት ስለማይችል ነው። ቢበዛ ለጊዜው ሊያደናቅፋት ይችላል። ያ ደግሞ ለግብጽ የሚፈይደው የለም።
ታዲያ ባለጉዳዮቹ ሶስት ይሁን እንጂ በግብጽ ግብዣም ይሁን በሌላ ራሳቸውን ከጫዋታው ማስገባት የፈቀዱ በርካቶች ናቸው። ለግብጽ አድልተዋል በሚል የሚወቀሱት ዩናይትድ ስቴትስና አብዛኞቹ የአረብ ሊግ አባል አገሮች ከዚህ ውስጥ ሲሆኑ፣ ግብጽ የመጨረሻውን ብርቱ ዲፕሎማሲያዊ ጫና ማሳደር በሚል በያዘችው ግፊት ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት የመውሰድ ሐሳብ እንዳላትም አመልክታለች። የዚህ ሁሉም ድምር ውጤት ዓላማ ኢትዮጵያ በዲፕሎማሲው ጎራ እንድትገለል ለማድረግ ነው። መሐመድ አልሴባይ ለግብጽ የውሃ ምንጮችና የመስኖ ልማት ሚኒስቴር ቃል አቀባይ ናቸው። ኢትዮጵያ ቀደም ሲል ከያዘችው ሐሳብ ፍቅቅ ለማለት ያለመፈልጓን በሶስቱ አገሮች የሚኒስትሮች ድርድር ወቅት ግልጽ አድርጋለች ሲሉ አዲስ አበባን ከሰዋል። በአንጻሩ የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸውም የግብጽ ግትርነት አላላውስ ማለቱን የተናገሩት በአንዳንድ የቴክኒካዊ ጉዳዮች ከስምምነት መደረስ መቻሉን ኢትዮጵያ ይፋ አድርጋለች። ስማቸውን እንዳይገለጥ የጠየቁ አንድ የግብጽ ባለስልጣን በተለይ የግድቡን የመጀመሪያው ውሃ ሙላት በተመለከተ ከስምምነት መድረሳቸውን አምነዋል። የተለያዩ ፍላጎቶች ላሏቸው ተዋናዮች ስምምነት እንዲሁ በቀላሉ የማይደረስበት መሆኑን አጽንኦት የሰጠው ክራይሲስ ግሩፕ አንዱ ለሌላው ምክንያታዊ ስጋት ተገቢ ሚዛንና ቦታ እስካልሰጠ ድረስ ሁሉም በየፊናው የማይታረቁ በሚመስሉ ፍላጎቶቻቸው የተገደቡ መከራከሪያዎች ሰለባ ሆነው እንዳይቀጥሉ ያለውን ስጋት አንጸባርቋል። ኢትዮጵያ የግድቡን ሙሌት በያዘችው ቅድመ ሰረት ማከናወኗ እስካልቀረ ድረስ አሁን ያለው ቁልፍ ድርድር አመርቂ ውጤት ያስገኝ ዘንድ አስማሚ ሐሳቦችን መቀበሉ ግድ መሆኑንም ቡድኑ በመክራ ሐሳቡ አመልክቷል።
And it's actually a specific form of mediation called conciliation which looks like it could be quite suitable for this purpose. So in that
ለዚህ ሁኔታ አመቺ የሆነ አስታራቂ የሚሰኝ ስም የተሰጠው የሶስተኛው ወገን ያለመግባባቱን ለመፍታት ያግዛሉ ያላቸውን በአሳሪ ያልሆኑ ሐሳቦችን የሚያቀርብበት ልዩ የማደራደሪያ ስልት ነው።
ለአሜሪካ ድምጽ ራዲዮ አሉላ ከበደ ከዋሽንግተን ዲሲ።
አሉላ ከበደን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ ምክር ቤት አባላት የጆርጅ ፍሎይድን ሞት ተከትሎ በመላ ሀገሪቱ በተቀሰቀሰው ታሪካዊ ተቃውሞ የሕግ ማስከበር አሰራር ለውጥ እርምጃ እንዲወስድ ለቀረቡት ጥያቄዎች መልስ ለመስጠት እየተጣደፉ ናቸው። የተወካዮች ምክር ቤት ዴሞክራቶች ያዘጋጁትን ሕግ ሊያሳልፉ እየተሰናዱ ናቸው። የመወሰኛው ሪፐብሊካኖችም በሚቀጥለው ሳምንት ድምጽ እንሰጣለን ሲሉ ትላንት ረቡዕ አስታውቀዋል። ታዲያ ሁለት ወገኖች በዚህ ከባድ የሆነ የምርጫ አመት ካንዳች ስምምነት የመድረስ እድል ይኖራቸው ይሆን? የአሜሪካ ድምጿ ካትሪን ጂፕሰን ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
ተቃዋሚ ሰልፈኞች ይዘውት የከረሙት የፖሊስ አሰራር ለውጥ ጥያቄ ከአሜሪካ ጎዳናዎች ወደ ካፒቶል ሂል ዘልቋል። የመወሰኛው ምክር ቤት ሪፐብሊካኖች ለፖሊስ አሰራር ለውጥ የራሳቸውን እቅድ አቅርበዋል። የህጉ አንዱ አርቃቂ ሴኔተር ቲም ስካት ሲያስረዱ እንዲህ ብለዋል።
Too often we're having a discussion in this nation about are you supporting the law enforcement community or are you supporting community
ዚያገር ውይይት ሲደረግ አንተ ከህግ አስከባሪዎቹ ወገን ነህ ወይስ ነጭ ያልሆኑት ማህበረሰቦች ወገን ነህ የሚል ጥያቄ በብዛት ይነሳል። ግን የግድ ከሁለት አንዱን ምረጥ ማለት ትክክል አይደለም። የየትኛው ወገን ነህ ለሚለው ጥያቄ መልሱ እኔ የአሜሪካ ወገን ነኝ ነው። ምክንያቱም ለአሜሪካ ወገን ስትሆን ነጭ ያልሆኑት ማህበረሰቦች በስልጣን ተቋማት ላይ ያላቸው አመኔታ እንዲሻሻል ትደግፋለህ ማለት ነው።
ሪፐብሊካኖቹ ያዘጋጁት ህግ ማክሰኞለት ፕሬዚደንት ዶናልድ ትራምፕ የፈረሙትን ማስፈጸሚያ ትእዛዝ የሚያጠናክር እንደሆነ ይናገራሉ። ሪፐብሊካን ሴኔተር ሊንዚ ግራም እንዲህ ብለዋል።
I'm getting a little tired of being lectured to by my Democratic colleagues that all
እኔ ስልችት ያለኝ ዲሞክራቶቹ ባልደረቦቼ ይሄ ሙሉ በሙሉ የትራምፕ ጥፋት ነው የሚሉት ነገር ነው። እንዴ ፕሬዚደንት ኦባማ 8 አመት ሙሉ አልነበሩላችሁም እንዴ?
ዲሞክራቶች የሪፐብሊካኖቹ ህግ በቂ እንዳልሆነ ነው የሚናገሩት። በዚህ አመት ውስጥ ብሪያና ቴይለር የተባለችው ጥቁር አሜሪካዊት ለህልፈት እንደተዳረገችበት ያለ ለፖሊሶች አስቀድመው ሳያሳውቁ የስር ማዘዣ ይዘው ሰው ቤት ዘው ብሎ የመግባት ስልጣን ወይም ጆርጅ ፍሎይድን ለህልፈት ያበቃውን አንገት ይዞ በቁጥጥር ስር ማዋል የመሳሰለውን በተመለከተ መፍትሄ አላስቀመጠም ብለው ዲሞክራቶች ይከራከራሉ። በመወሰኛ ምክር ቤቱ የዲሞክራቶች መሪ ሴኔተር ቸክ ሹመር ያስረዳሉ።
Real change comes with accountability. As drafted, the Republican bill doesn't provide it. So we have a tale of two chambers.
እነተኛው ለውጥ የሚመጣው ተጠያቂነት ሲኖር ነው። ሪፐብሊካኖች ያረቀቁት ህግ ግን ያን ያካተተ አይደለም። በሁለቱ ምክር ቤቶች መካከል ያለው ልዩነት ቁልጭ ብሎ ይታያል። በተወካዮች ምክር ቤት ዲሞክራቶች የቀረበው ሁሉን ጥያቄ ያካተተ ጠንካራ ህግ ነው። በመወሰኛው ሪፐብሊካኖች የረቀቀው ግን ከዚያ የጠበበ በውጤታማነቱም እጅግ የደከመ ነው።
ዲሞክራቶች ያረቀቁት ህግ ደግሞ ፖሊሶች ሆን ብለው መሆኑ በግልጽ ባልተረጋገጠ ጥፋት አድራጎት ከመከሰስ የሚጠብቃቸውን የህግ ከለላ የሚያስወግድ እንደሆነ ተገልጿል። የተወካዮች ምክር ቤት ዲሞክራት አባል ኬረን ባስ ያስረዳሉ።
A profession where you have the power to kill should be a profession.
የመግደል ስልጣን የሚሰጥ ስራ ላይ የሚመደብ ህግ አስከባሪ በሙያው እጅግ ከፍተኛ የሆነ ስልጣን ያለው ሊሆን ይገባል። በህዝብ ተጠያቂነት ያለው መሆንም አለበት።
ዋይት ሃውስ በበኩሉ በዲሞክራቶቹ ህግ ውስጥ ካሉትና ፕሬዝዳንት ትራምፕ በምንም አይነት ከማይፈርሙት ጉዳዮች አንዱ ይሄ ነው ብለዋል። የዋይት ሃውስ ቃል አቀባይ ኬሊ መከናኒ
By removing qualified immunity what you're essentially doing is not allowing police
ያንን የህግ ከለላ ማንሳት ማለት ፖሊስ ስራውን እንዳይሰራ መከልከል ማለት ነው። ሀገራችን ውስጥ ህግና ስርዓት የማስከበር ስራ ይቀንሳል። በየጎዳናው የህዝብ ደህንነት አይጠበቅም ማለት ነው።
ፕሬዝዳንት ትራምፕ በኮንግረስ የመወሰኛው ሪፐብሊካኖች የቀረበውን ህግ ይደግፋሉ። ከህጉ አቅራቢዎች አንዱ የሆኑት ሴኔተር ቲም ስካትም ህጉ ያልፋል ብለው ተስፋ እንደሚያደርጉ ገልጸዋል። ይሄን ጉዳይ ዳርሳና ደርስ ብንቀር ህዝቡ አይፈቅድልንም ሲሉም አክለዋል። ይሁን እንጂ የሳቸው ረቂቅ ህግ በዲሞክራቶች ከመመራው የተወካዮች ምክር ቤቱ ጋር ብርቱ የሆነ ድርድር ካልተደረገበት የማለፍ እድል አይኖረውም። የምርጫ አመት እንደመሆኑ የምክር ቤት አባላት ጠንካራ ህግ ለማሳለፍ ያላቸው ጊዜ ውሱን ነው።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። ወደ ተከታዩ ዘገባ እንለፍ። የዓለም የጤና ድርጅት ባለፈው ሳምንት በሰጠው መግለጫ በአፍሪካ አህጉር የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 31 በመቶ ጭማሪ ማሳየቱን ጠቅሶ ቫይረሱ በከፍተኛ ፍጥነት እየተስፋፋ ከሚገኝባቸው 5 ሀገራት መካከል ኢትዮጵያ አንዷ መሆኗን አስታውቋል። በዚህ በከፍተኛ ፍጥነት እየጨመረ ካለው በቫይረሱ የተያዙ ሰዎች ቁጥር ጋር ተያይዞም በሺዎች የሚቆጠሩ ከቫይረሱ ጋር ንክኪ ያላቸው ተብለው የተጠረጠሩ ሰዎች ወደ ለይቶ ማቆያዎች እንዲገቡ ይደረጋል። ያለ ምንም ቅድመ ዝግጅትና በድንገት ወደ ለይቶ ማቆያ የሚገቡ ሰዎች ግን ውጤታቸው እስኪታወቅ ለከፍተኛ ጭንቀት እየተጋለጡ እንደሆነና በአንዳንድ አስገዳጅ ለይቶ ማቆያዎች ያለው አያያዝም ኢሰባዊ እንደሆነ ይናገራሉ። ባልደረባችን ስመኝሽ የቆየ በለይቶ ቆያዎች ውስጥ ያሉ ሰዎችንና የሰነ ልቦና ባለሙያ አነጋግራ ተከታዩን ዘገባ አሰናድታለች።
በኢትዮጵያ የኮሮና ቫይረስ መግባቱ ከተረጋገጠበት መጋቢት ወር ጀምሮ በኮሮና ቫይረስ የተጠረጠረ ሰው ተመርምሮ ቫይረሱ እንደሌለበት እስከሚረጋገጥ ድረስ መንግስት ወዳዘጋጃቸው ለይቶ ማቆያዎች እንዲገባ ይደረጋል። ለዚህም እንዲሆን በኢትዮጵያ ያሉት 46 የመንግስት ከፍተኛ ትምህርት ተቋማት 8000 ሰዎችን ማስተናገድ እንደሚችሉ ገልጸው የለይቶ ማቆያነት አገልግሎት መስጠት ጀምረዋል። ህይወት ገዛህኝን ያገኘናት ከነዚህ ትምህርት ተቋማት አንዱ በሆነውና ከቅርብ ጊዜ ወዲህ የለይቶ ማቆያነት አገልግሎት እየሰጠ በሚገኘው የሐሮማያ ዩኒቨርሲቲ ውስጥ ነው። ሐረር ውስጥ በስራ ላይ እንዳለ በኮሮና ቫይረስ በመያዙ ምክንያት ወደ ማገገሚያ ከተወሰደ አዋላጅ ነርስ ጋር በነበራት ንክኪ ምክንያት ወደ ለይቶ ማቆያው የተወሰደችው ህይወት ስትወሰድ የነበረው ሁኔታ ለሷና ለቤተሰቧ ድንገተኛና አስደንጋጭ ነበር ትላለች።
መጡና መጀመሪያ የሙቀት ምናምን ለኩኝ። ከዛ ህይወት ማለት አንችንሽ ወይ ምናምን አሁን መልእክት ደርሶናል እና ይህ ወረቀት የወጣው ከጤና ቢሮ ነው ምናምን ማለት ያደገገሽን አለኝ። ሲሉኝ እኔ ምን አረብለው በሱ የተነሳ ሲለኝ አራኔ ፖለቲክ ምናምን እንደዚህ የለኝም፣ ግን በዛን ሰዓት ሁለት ቀን እዛ ነበርኩኝ እሱ እያለ አልኳቸው። አይ ለማንኛውም በቃ በስርሽ ያለውን ቤተሰብ አስመዝግቢኝና ሻንጣሽን አዘጋጅ ብለው መጥተው ወሰዱ።
እስቲ በማቆያ ውስጥ ያለው ሁኔታ ምን ይመስላል? ስለ ሁኔታው አስረጅኝ።
እንመጣ ከዛ እንደተነገረኝ አደለም የመጣው ሳንሶላም እንዳለን የተነገረኝ ስራቸር ሁሉ ነገር እንዳለ ነበር የተነገረኝ። ምግብም ደግሞ ምንም እንደማያሳስብ ነው የተነገረኝ እና ምንም ይዤ አልመጣሁም፣ ብርም አልነበረኝም። እንደ ማያገኝ ቻያ ብር የሰጠችኝ ከመጣ እንደዛ እንደሰማሁት አይደለም ያለው ሁኔታ። አንሶላ የለም፣ ትራስ ጨርቅም የለም፣ ብርድ ልብስ ግን ሰጡን አዲስ እና አንድ የገላ ሳሙና የልብስ ሳሙና እንዳባ ሰጡን፣ ሞዴስ እንዳባ ሰጡን። ከዛም በተረፈ ምግብ የለም። በቃ ምግብ ያው ብር ያለ ሰው ነው እዚህ መብላት የሚችለው፣ ብር የሌለው ሰው ደግሞ መብላት አይችልም። ጽሁፍ ነው ያድላል። እዚህ የሚመጣው ምግብ በቃ አንድ ቀን በረሩ አገኘንበት፣ እንደገና እየሻገተ እንጀራ ነው የሚያቀርቡልን። አንድ እንቁላል ለሁለት ተካፈሉ ይሉናል፣ እዛ አይሰጡንም። በጣም ችግር ነው።
18 አመቷ እንደሆነና በኮሮና ቫይረስ ምክንያት በተመላላሽ ሰው ቤት ትሰራ የነበረ ስራዋን እንዳጣች የምትናገረው ህይወት ከሶማሌ ክልል የመጡ ከስደት ተመላሾችን ጨምሮ በጣም ብዙ ሰዎች አሉበት በምትለው የዩኒቨርሲቲው ለይቶ ማቆያም የቫይረሱ መከላከያ የሚሆን ምንም አይነት የፊት መሸፈኛ ጭንብልና ጓንት እንዳልተሰጣቸው፣ አካላዊ ርቀትም እንደማይጠበቅ ትናገራለች። ዶክተሮችም መጥተው አይተውን አያውቁም የምትለው ህይወት በለይቶ ማቆያው ከገባች በኋላ 20 ሰዎች ቫይረሱ ተገኝቶባቸው ሲወሰዱ አይታለች። ይህም በለይቶ ማቆያው ካለው አያያዝ ጉድለት ጋር ተደምሮ ለከፍተኛ ጭንቀት እንደዳረጋትና እኔም ሊገኝብኝ ይችላል በሚል ፍርሃት እንቅልፍ ሳይወስዳት እንደምታድር ትገልጻለች።
በጣም ይጨንቃል። በጣም በጭንቀት አለ፣ ማሰብ አለ። አሁን እንዴ ቢሆን እንዴት ሆናለሁ? እተርፋለሁ ወይስ እሞታለሁ? ይህ ሁሉ ነገር አይኖርም ስለሚመላለስ በጣም ነው የሚጨንቀው። በጣም አሁን ባይኖርብኝ እሺ፣ በ14ኛው ቀን እንደገና ሌላ ናሙና አለ፣ በዛ ውስጥ ይገኝብኝ እንዴት ሆናለሁ ምናምን። አይምሮ ያማል፣ እንቅልፍም አይወስድም። በጣም
ለረፍት ከሄደበት ዱባይ ሲመለስ ቦሌ ህብረተሰብ ትምህርት ቤት ውስጥ ለ22 ቀናት ቆይቶ ቫይረሱ እንደሌለበት ከተረጋገጠ በኋላ ወደ ቤቱ እንዲሄድ መደረጉን የነገረን ደግሞ በደቡብ ክልል ሆሳዕና ከተማ ነዋሪ የሆነው አዳነ መለሰ ነው። ከሐሮማያ ዩኒቨርሲቲ ጋር ሲነጻጸር በቦሌ ትምህርት ቤት የነበረው አያያዝ የተሻለና በቂ ነበር የሚለው አዳነ በተለይ በመረጃ እጥረትና የሐኪም ክትትል አለመኖር ምክንያት ግን በለይቶ ማቆያው የነበረውን የሰዎችን ጭንቀት ያስታውሳል።
ወደ ለይቶ ማቆያ ትገባላችሁ ብሎ የጤና የተለያዩ ነገሮች ሲቆሙ ህብረተሰብ የሆነ የሚያስበው እስር ቤት እንደሚገባ ነው። ከባድ ዋሽ እስር ቤት እንደሚገባ አድርጎ ነው የሚያስበው። ትክክለኛው የማቆየው ግንዛቤ በተጨባጭ አይሰጥም። ለምሳሌ የአምቡላንስ ድምፅ ሲሰሙ እኔንም ሊወስደኝ ነው ወይ የሚል፣ ከመቼ መቼ ይመጣብኛል የሚል በጣም በጣም ትልልቅ ሰዎችም ነበሩ፣ ነፍሰ ጡሮች ነበሩ። በቃ የመደንገጥም ነገር ነበር። ወይኔ ተሰውሮብኝ ነው ያልመጣ ነፃ ነው ብሎ ይህን አይል ካቆዩ ወይ ካልወጣም ሌላ ነገር አለ የሚል በጣም ከባድ ቴንሽን ነበረ።
ስለ ኮሮና ቫይረስ ማብቂያ የሌላቸው የሚመስሉ መረጃዎችን ከመስማት ጀምሮ በድንገት ወደ አስገዳጅ ለይቶ ማቆያዎች በመግባትና ከገቡ በኋላ በመረጃ ጥረት በሚፈጠር የአይምሮ መረበሽ ምክንያት ከለይቶ ማቆያዎቹ ለማምለጥ ከመሞከር አንስቶ ራስን እስከ ማጥፋት የሚያደርሱ አጋጣሚዎች በተደጋጋሚ መሰማት ጀምረዋል። በዚህ ጉዳይ ያነጋገርናቸው ለ14 ዓመታት በአማኑኤል አይምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአይምሮ ሐኪም ዶክተር ሚኒሊክ ደስታ ከቤተሰብና ጓደኛ ከመገለል ባሻገር በሽታው ሊኖርበት ይችላል ተብሎ ተጠርጥሮ የተቀመጠ ሰው የምክር አገልግሎት የማያገኝ ከሆነ በተለይ ጭንቀትን የመቋቋም አቅማቸው አነስተኛ የሆኑ ሰዎችን ለከፍተኛ ጉዳት ያጋልጣቸዋል ይላሉ።
በጥሩ ሁኔታ የሰለጠኑ የመሀከለኛ ጤና ሰራተኞች ወይም ደግሞ ግንባር ቀደም ጤና ሰራተኞችም ቢሆኑ ለግለሰቦች ወይም ለቡድን ሊሰጡ የሚችሉትን የምክክር አገልግሎት ሰዎች ጭንቀትን እንዲቋቋሙ ይሄ የተፈጠረው ቀውስ እኔ ሁኔታ እዚህ ውስጥ ምንድን ነው፣ ወደፊትስ ምንድን ነው መሆን ያለበት የሚለውን ከእውነታ የተገናኘ ነገርን ተቀብለው መኖር እንዲችሉ የአገልግሎቱ መኖሩ የግድ ነው እና ይሄ በሌለበት ሁኔታ ግን ችግር ሊኖር ይችላል።
ጤና ማለት አካላዊ ብቻ ሳይሆን የአእምሮም ጤና መሆኑን አበክረው የሚገልጹት ዶክተር ሚኒሊክ ከባህላዊው አኗኗር ተገልለው በተለይ ለኑሮ አስፈላጊ የሆኑ ነገሮች ሳይሟሉ በለይቶ ማቆያዎች ውስጥ ለሁለት ሳምንታትና ከዛ በላይ የሚቆዩ ሰዎች የአእምሮ ዝግጅት እንዲደረግላቸውም ይጠይቃሉ። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን ለዘገባው እናመሰግናለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአሃዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ወደ ተከታዩ ዘገባ እንለፍ። የኮሮና ቫይረስ በመላው ዓለም ከተሰራጨና በሰዎች ላይ አካላዊ ጉዳት ማስከተል ከጀመረ በኋላ በተለያየ ዓለም ላይ የሚገኙ ከኮሮና ቫይረስ ያገገሙ ሰዎች በሚሰጡት ምስክርነት የህመም ስሜትም ሆነ ምልክት ሳይታይባቸው በተለያየ አጠራጣሪ ምክንያት ምርመራ በሚያደርጉበት ጊዜ ኮሮና ቫይረስ እንደሚገኝባቸው ሲናገሩ በተደጋጋሚ ተሰምተዋል። የወሎው ዘጋቢያችን መስፍን አራጌ ያነጋገራቸው አንዳንድ ሰዎች ደግሞ የህመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው ሲነገራቸው በናሙና መመርመሪያ ማሽኑ እና በመመርመሪያ ባለሙያው ትክክለኛነት ላይ ጥርጣሬ እንደሚያጭርባቸው ተናግረዋል። የአስተያየት ሰጪዎቹ ጥያቄ የቀረበለት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ የተያዙ ሰዎች ላይ የሚታየው ምልክት የተለያየ መሆኑን ገልጾ አንድ ሰው ቫይረሱ እንዳለበት ለማረጋገጥ የግድ የህመም ስሜትና ምልክት ማሳየት አይጠበቅበትም ብሏል። በአማራ ህብረተሰብ ጤና ኢንስቲትዩት ደሴ ቅርንጫፍ የኮቪድ-19 ምርመራ አስተባባሪ አዲሱ ተስፋዬ በክልሉ ምርመራ የሚካሄድበት መንገድም ዓለም የደረሰበትን ቴክኖሎጂ በመጠቀም መሆኑን አብራርተዋል። መስፍን አራጌ ተጨማሪ ዘገባ ያስደምጠናል።
አቶ ታሶ በጋሻው ሰሜን ሸዋ ዞን የፍራታ ገደም ነዋሪ ናቸው። የኮቪድ-19 ቫይረስ በመርመራ ተገኝቶባቸው ተገቢውን የህክምና ክትትልና እንክብካቤ አጠናቀው ወደ መኖሪያቸው ከተመለሱ ቀናት ተቆጠሩ። ደሴ በሚገኘው የቦሩ ሜዳ መጀመሪያ ደረጃ ሆስፒታል በለይቶ ህክምና ውስጥ ለ16 ቀናት የቆዩት አቶ ታሶ በአካባቢያቸው በሚኒሻነት ነው የሚታወቁት፣ በጸጥታ ማስከበር። በዚሁ የጸጥታ ስራ ላይ ተሰማርቼ ባለውበት ጊዜ ነው ለኮቪድ ህክምና ወደ ቦሩ ሆስፒታል ያመጣኝ አጋጣሚ ጋር የተገጣጠምኩት ይላሉ።
በአጋጣሚ ከተሰደዱ የነበሩ ሶስት ልጆች አበሳሶ መጡ ወደ ቀበሌያችን። በኋላ ለቀበሌ እንዲያዙ ጥረት አደረጉ። ታጣቂ ነኝ ሚሊሻ ነኝ ከፖሊስ ጋር ስናደርግ ወረዳው መኪና ተመድብልን ቀረ። ዋሉ አደሩ። ሰላምታነ ችችነት ምንም ነገር የለ። እነኛ ልጆች አምስት ቀን በኋላ ወደ ወረዳ ማቆያ ገቡ። ሲገቡ ሁለቱ ልጆች ነጻ ሆኑና አንደኛው ላይ ተገኘበት ተባለ። ልጅቱ ሲታይ ኖርማል ነው ይባል ልጅቱ ንክኪ ረካማ ነው ምናምን ሲሉት ታጣቂዎች እነሱ ነበር ያሉት እንጂ ጀልም አለኩኝ ያቀረቡነት ነው ብሎ እኔን አቀረበ። ወደ 12 ሰው ወደ ማቆያ ገባ። ተማቆያ እኔ ተገኘበት ተባልኩና ወሰዱ። ድሙ ወሩ ገባ።
ይህ ነው የሚሉት የህመም ስሜትም ሆነ ምልክት ባይኖራቸውም ስነ ልቦናዊ ጫናውን ለመቋቋም ስፖርትን ቀዳሚ አማራጫቸው አድርገው ነበር።
ለካ ሙከቴ ምንም 35 36 35 36 34 31 መጣባቸው። በሽታ ምንም ነገር የለ። ያኛው ልጅ 22 ቀን ቆይቷል። እኔ 16 ቀን ቆይቻለሁ። በቃ አልጋ መያዝ የለብንም ስም የለም እየተጫወትን ማቆያ ህክምና ክፍል 6 ቀን አቆይ ለብቼ ማገገኛሉና በስድስተኛው ቀን አዞርም። ህመም ስሜት የለ ምንም ነገር የለ። ስፖርት እሰራለሁ። እንደውም እዚያ ሁለት ልጅ የነበር ታማኞች እነኛ እያገሳገሱ ስፖርት እያሰራሁ ነበር።
በቦሩ ሜዳ የመጀመሪያ ደረጃ ሆስፒታል በነበራቸው ቆይታ የምግብ አቅርቦቱንና መስተንግዶውን አድነቀዋል። የህክምና ባለሙያዎቹን እንክብካቤና ክትትል የገለጹት ደግሞ የሌሎችን ህይወት ለማትረፍ በቅንነት የሚያገለግሉ በማለት ነበር።
ዶክተሮቹ ሊመሰገኑ የሚገባው ቃል እንክብካቤያቸውና ተሳትፏቸው በጣም የሚመሰገን ናቸው። እዚህ አሉ። አንደኛ የምክር አገልግሎታቸው ማደናገጥ ነገር የለም። አይዟችሁ፣ ጠንካራ ናቸው፣ እድና አላችሁ። እናንተማ ወጣቶች ናችሁ። እኛ የ87 እድሜ አዛውንት የምናድንን እንኳን እናንተ ወጣቶች እንኳን 40 30 ዓመት የሆናቸው አይዟችሁ በማለት አለባችሁ። እንዴት ነው ተሻሽሏል? ተበድላችኋል? ጠዋት ማታ በመጠየቅ እኔ በጣም ታላደንቃቸው አላልፉ። ከዛ በላይ እኔም በ16 ቀን ሲን ነጻ ልዩ ነጻ መጣ ሁለቴ ሶስቴ ወስደው ነጻ አድርገው መርምረዋል።
ይሁን እንጂ በኮቪድ-19 የናሙና መመርመሪያ ማሽንና በመርማሪ ባለሙያዎቹ ትክክለኛነት ላይ ጥርጣሬ እንዳላቸው ይገልጻሉ። ቫይረሱ ሳይኖርብህ አለብህ ተብያለሁ የሚል አቋም አላቸው። አቶ ጣሰው
ሰውየውን ጤነኛውን ሰው በሽተኛ በማድረግ እኔ አሁን እስከ እኔ አስር ቤተሰብ የተሰቃይቶ ቤቴ ተዘግቶ ማህበረሰብ ተለይተው ተገልለው ስንት ንብረት ጠፍቶ ወድሞ ነው የመጣው። እንደውም አካባቢ ተረብሾ ነበር። ትክክል ናቸው። ወረሺ ነው፣ ሊያሰጋ ይችላል፣ ሊሰረብሽን ይችላል። ግን ባለሙያ ጋር ያለው ስህተት በጣም ጥሩ አይደለም፣ ይስተካከል፣ ይሻሻል፣ እንደውም ተጠያቂ ሊሆን ነው እንደኔ የሚፈልገው።
በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የኮቪድ-19 አደጋ ምላሽ የኮሚኒኬሽን ኃላፊ ተመስገን አየሁን አናግሬያቸው ነበር። አቶ ጣሰውን የመሳሰሉ ግለሰቦች የመመርመሪያ ማሽኑንና የባለሙያዎቹን ውጤት ከመጠራጠር አልፈው እስካለመቀበል የሚያደርሳቸው ምክንያት ምን ይሆን?
አንደኛውና ዋናው ምክንያት እንደሆነ በአብዛኛው ሰው እንግዲህ በኮቪድ-19 ቫይረስ ወይም እንድትሰማ ወይም ደግሞ እንድታመም ሊጠብቅ ይችላል። ግን ከበሽታው ባህሪ አንጻር ሁሉም ሰው ኮቪድ-19 በሽታ የሚገኝበት ሰው የበሽታውን ስሜት ላያሳይ ይችላል። ለምሳሌ የዓለም ጤና ድርጅትም በሚያወጣው ሪፖርት እስካሁን ድረስም ባለው መረጃ መሰረት ከ80% የሚሆነ ሰው ለምሳሌ ታማሚው ወይ ምልክቱን አያሳይም ወይ ደግሞ አነስተኛ ምልክት ነው የሚያሳየው። ስለዚህ በጣም ከፍተኛ የመታመም ስሜት ላይሰማው ይችላል።
አንዳንድ ቦታ ኔጌቲቭ ወይም የለባቸውም ተብለው ውጤት የተነገራቸው ሰዎች ውጤቱ በስህተት ነው ኮቪድ-19 አለባቸው ወይም ፖዚቲቭ ሆናችኋል ብለው ወዲያውኑ የሚነገርበት አጋጣሚ እየሰማን ስለሆነ እንዲህ አይነቶች ውስጥ እንደው የውጤት መለዋወጦች ምርመራ ውጤቱ ላይ ሰዎች በጥርጣሬ ቢያዩት
ከምዝገባ ጀምሮ አንድ ሰው ላብራቶሪ ሲሰጥ በኋላ ሪፖርትን ተምቸት ሲደረግ ያሉት የመረጃ ለው ሂደቶች የተወሰነ ስቶች ሊፈጠሩ ይችላል። እሱ በስፋት በተለይ አሁን 4000-5000 እየመረመርን ባለበት ሁኔታ እንደዚህ አይነት ስቶች ሊፈጠሩ ይችላሉ። እንደዚህ አይነት ስቶች በጣም ረር ናቸው። ከተፈጠረም በጣም ስኬት ነው።
በአማራ ህብረተሰብ ጤና ኢንስቲትዩት ደሴ ቅርንጫፍ የኮቪድ-19 ምርመራ አስተባባሪ አዲሱ ተስፋዬ በበኩላቸው አሁን የሚሰራበት የመመርመሪያ ማሽን ዘመናዊና ዓለም እየተጠቀመበት ያለ ነው ይላሉ። ያም ሆኖ ባለሙያዎችን ከማብቃት ጀምሮ አስፈላጊው የሙከራ ተግባራትና ቅድመ ዝግጅቶች ከተሟሉ በኋላ ወደ ስራ መገባቱን ጠቅሰዋል።
ያለበትን በማለት ስርዓቶች አሉ። የስርዓት ቁጥር የሚባል ስርዓት አለ። አሁን እያንዳንዱ የሚጀምሩ ምርመራ የሚያደርጉ ተቋማት የኢትዮጵያ ረሰብ ጤና ኢንስቲትዩት ነው መጀመሪያ ይህን ላቡን የሚያዘምነው የሚቆጣጠረው ስርዓት አለ። ስለዚህ እነዚህ መመርመሪያ ማሽኖቹን ያያል። በታወቀ ናሙና ይሞከራሉ። ያለበት ማለታቸው ከተረጋገጠ በኋላ ነው ምርመራ እንዲያደርጉ የሚደረገው።
በሌሎች ጥቃቅን ስህተቶች፣ ችግሮች ቢፈጠሩ እንኳ መመርመሪያውንና የባለሙያውን ብቃት እስከ መጠራጠር የሚያደርስ መሆን የለበትም ሲሉ ያስረዳሉ።
ማንኛውም በሽታ በላቦራቶሪ የለውም ማለት ሰውየው ነጻ ነው ማለት አይደለም። በሚያሳዩ ምልክቶችና በሚያደርጉት ባህሪያት ነው የሚወሰነው ውሳኔ። ካወሳሰዱ ከናሙናው ከመጀመሪያውኑ ጋር ከአጓጓዝ ጋር እነዚህ ረቂቅ ተዋሳያኖቹ የሙቀት ልኬቱ
ከአራት በላይ ከሆነ ይቀንሳሉ።
ስለዚህ ይሄ ከሆነ ደግሞ ማሽኑ መርምሮ ላያገኘው ይችላል።
አዎ የለውማ ናሙና ጋር ከመጀመሪያው ገና ሰውየው ጋር እያለ ግን የወሰነው ናሙና ግን አይወክልም ለሆነ የሚያመጣው ሰው ይህን እንዲያደርግ።
እንደ ባለሙያዎቹ የመመርመሪያ ማሽኑ የሰውነት በሽታ ተከላካይ ህዋሳትን አንቲቦዲን ሳይሆን ቫይረሱን የሚመረምር በመሆኑ ውጤቱ እጅግ ለትክክለኛነት የቀረበ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አባዮ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። በተከታዩ ዝግጅት ወደ ትግራይ ክልል እንወሰዳችሁ። ሰሞኑን በትግራይ ክልል በመስራታ ላይ ያለና ትግራይን ገንጥሎ አገር ለማድረግ እሰራለሁ የሚል ፓርቲ አመራር አነጋግረን ሐሳባቸውን ማስደመጣችን ይታወሳል። ያንን ተከትሎም በጉዳዩ ላይ ሌሎች ሐሳቦች ያሏቸውን ሰዎች ይዘን እንደምንቀርብ ቃል መግባታችንም አይዘነጋም። በዚህ መሰረት ሐሳባቸውን የጠየቅናቸው የአረና አመራር የትግራይ ህዝብ እና ትግራይ የኢትዮጵያ ማዕከል ነው ብለዋል። ትግራይ ሀገር መሆን አለባት የሚል ሐሳብና አላማ ይዞ የተነሳውን ፓርቲ አቋምም እንደማይቀበለው አስታውቋል። የትግራይ ህዝብ ወደ መገንጠል የሚያሳስበው ታሪካዊም ሆነ ስነ ልቦናዊ ምክንያት የለምም ብሏል አረና። ዘጋቢያችን ሙልጌታ ጽብሃ የአረና ለሉዓላዊነትና ዲሞክራሲ ፓርቲ ህዝብ ግንኙነት አቶ አምዶም ገብረስላሴን አዲስ በተቋቋመው ፓርቲ አላማ ዙሪያ አነጋግሯቸዋል። ቀጥሎ ይቀርባል።
በቅርቡ በትግራይ ክልል አንድ የፖለቲካ ፓርቲ ተመስርቷል። ይህ የፖለቲካ ፓርቲ ከሌሎች የትግራይ ፓርቲዎች በተለየ መልኩ ትግራይ ሀገር ልትሆን ይገባል ብሎ የሚያምን ፓርቲ ነውና የዚህ ፓርቲ አቋም እንደ አረና እንዴት ነው የምትገነዘቡት?
አረና የትግራይ ህዝብና ትግራይ የኢትዮጵያ ማዕከል ነው። መጀመሪያ የተጠነሰሰበት ዋና የኢትዮጵያ አካል ነው። ኢትዮጵያ ማለት ከትግራይ ነው። ሌሎችም እንደለሆነ የትግራይ ህዝብ ወደ መገንጠል የሚያሳስብ ታሪካዊም ስነልቦናዊም ምንም ምክንያት የለም። ግን እንደ አጀንዳ ይሄ ፓርቲ እንደዛ ብሎ ሲመጣ አዲስ አይደለም። ህወሓትም ለተወሰነ ጊዜ ለአጭር ጊዜም ቢሆን የመገንጠል ትግራይ ሪፐብሊክ አደርጋለሁ ብሎ ተንቀሳቅሶ ነበር በመጀመሪያ አካባቢ። አሁንም የዚህኛው በህገ መንግስታችን ጭምር የመገንጠል መብት ብሎ አቅርቧል። አረና ግን የትግራይ ህዝብ መስዋዕትነት ሁለንተናውን ሰጥቶ የመሰረተውን ሀገር ጥሎ ለየትም አይሄድም።
ትግራይ የሀገረ መንግስት ዋና ማዕከል ነበረች። ማዕከል በነበረችበት ጊዜ ደግሞ ወደ ልማት፣ ወደ ተሻለ ለውጥ መጓዝ የቻለችበት በተለይ የአክሱም ስልጣኔ ጊዜም ሲያነሱ ሰምተናል። እና አክሱም ስልጣኔ መውደቅ ከጀመረ በኋላ ግን ትግራይም ወደ ቁልቁሎት ጉዞ ጀመረች። ይህንንም ዋና ምክንያቱ የሀገረ መንግስት ምስረታው የነበረውን ስለፈረሰ ነው ብለው ያነሳሉ።
አሁን ሀገር ስላልሆነን ነው የወደቅ ነው የሚባለው? መጀመሪያ ሀገር ነበርን እኮ በነሱ አገላለጽ። ለምንድን ነው ከዛ ስልጣኔ መውደቅ የጀመር ነው የሚል ጥያቄ መመለስ ነበረባቸው። ትልቅ ማማ ላይ ለምን መውደቅ ጀመርን የሚል መመለስ አለበት። አሁን ሀገር የሆነ የትኛውም ህዝብ እድገት ያመጣል የሚል ሳይንስ በጣም ኋላ ቀር ነው አስተሳሰቡ። ምክንያቱም የአፍሪካ ሀገሮች በቅኝ ግዛት ነበሩ፣ ከዛ በኋላ ሀገር ሆኑ። ሀገር ስለሆኑ አልተለወጡም። ሀገር መሆኑ በራሱ ለውጥ አያመጣም። ለውጥ የሚያመጣ ዲሞክራሲ መኖር አለበት፣ የሀሳብ ነጻነት መኖር አለበት፣ ኢኮኖሚ አማራጮች፣ የፖሊሲ አማራጮች መኖር አለባቸው። የተሻለ ፖሊሲ ይዞ የህብረተሰብን ጥያቄ በሚመልስ መልኩ ስራ የሰራ ህዝብ ነው የሚለወጠው እንጂ ሀገር መሆኑ ራሱ የእድገት ምንጭ ሊሆን አይችልም።
ከዚህ ጋር ተያይዞ ደግሞ የሚነሳው አንድ ጉዳይ አለ። ትግራይ የኢትዮጵያ ማዕከል ነበረች። የአክሱማዊ ስልጣኔ ጊዜ ግን ለትግራይ ወይም አሁኑ ላለው የኤርትራ የተወሰነ ክፍል እንጂ ያለችውን አሁን ኢትዮጵያ አይመለከታትም። አሁን ያለችው ኢትዮጵያ የ130 ዓመት ወይም ከ1890ዎቹ አካባቢ የተመሰረተች ሀገር ነች ብለውም ያነሳሉ።
አክሱማዊት ሲቪላይዜሽን ከየት እስከ የት ነው ብለው ማየት አለባቸው እንጂ ማዕከሉ ብቻ ነው ማለት ስህተት ነው። እስከ ደቡብ አረቢያ እስከ አረቢያ እስከ ግብጽ እስከ ሱዳን ተቀረው የደው ኢትዮጵያ ምዕራብ ኢትዮጵያም ጨምሮ የነበረ ታላቅ ግዛት ከዓለምም አሉ ከሚባሉ ስልጣኔዎችም አገሮችም ማዕከል የነበረ አክሱም ማዕከል አድርጎ ማለት ነው የነበረ ስልጣኔ እዚች ኤርትራና ትግራይ ብቻ ነው ማለት ከተናገሩትም ትልቅ ነበርን ከሚሉትም ሐሳብ የሚቃረን ነው እና ይሄ ጉዳይ ከ19 ምናምን መጣች የሚለው ይሄም ስህተት ነው። በዓለም ታሪክ ውስጥ መታወቅ ያለበት የመንግስትነት ቦታውን ለቆ ማያቀው እንደ መንግስት ከአክሱማይ ስልጣኔ ጀምሮ እስካሁን የመንግስትነት ክፍተት ያልፈጠረ ኢትዮጵያ ነው። ኢትዮጵያ ማለት ከአክሱማይ ስልጣኔ ጀምሮ አሁን ትግራይ ላይ የሚያለው ነውና ይሄ በዚህ ምክንያት ነው የሚለውን ሸፍጥ ነው ለራሳቸው ለመገንጠል እንደሚመቻቸው ታሪኩም ያጣመሙት ነው።
በአሁን ጊዜ በኢትዮጵያ ያለውን ችግር አለ። በዚህ የኢትዮጵያ ችግር ደግሞ የሐሳብ መቃረን አለ። ይህንን የሐሳብ መቃረን አንዱ የፌዴራሊዝም ስርዓት ይደግፋል፣ አንዱ አህዳዊ ስርዓት ይደግፋል፣ ሌላውም ደግሞ እኛ በቁጥር ብዙ ነን ብለው ሶስት ወይም ሌላ ብሔሮችን እኛ ዋና እንሆናለን ሌላውም ደግሞ ተከታይ ሆኖ ከኛ ጋር ይሆናል ብለው የሚያነሳሉ። ስለዚህ ይህንን ሐሳቦች እርስ በርሳቸው የሚጋጩና የማይስማሙ ስለሆኑ በዚህ ውስጥ ደግሞ መታገል በዚህ ውስጥ ደግሞ ጊዜያችን ማጥፋት አንፈልግም። የማይታረቅ ሐሳብ ነው ለብዙ አመታት ቆይቷል። በዚህ በማይታረቅ ሐሳብ እንዴት እንቀጥላለን የሚል ሐሳብም ይነሳል።
የፖለቲካ ፓርቲ ሲፈጠር የተለያየ ሐሳብ ሲኖር ነው እንጂ አንድ አይነት ሐሳብ ቢሆን አንድ ላይ ይጣቀላል። የተለያየ ብሔር ብሔረሰቦች ስላለው አይደለም፣ የተለያየ ሐሳብ ስላለው ነው። እንደ ህዝብ ትግራይ ላይ ለምሳሌ እስከ 7 የሚደርሱ ፖለቲካ ፓርቲዎች አሉ። እነዚህ ለምን አይታረቁም? የተለያየ ሐሳብ ስላላቸው ለትግራይ ክልል መፍትሄ የሚሆነው የኔ ሐሳብ ነው ስለሚሉ ከታረቁ ግን መፍትሄው አንድ ነው ማለት ነው። ስለዚህ በፖለቲካ ፓርቲ ሆኖ መቀጠል አያስፈልግም። እና በኢትዮጵያ ያለው የማይታረቅ የሚባል ፖለቲካ የለም። የተሻለውን ያለውን ህዝብ ነው የፈለገውን ይመርጣል። ከዛ ፌዴራሊዝሙን መሬት ላይ ማውረድ ነው እንጂ እንደ በፊቱ በህገ መንግስት የተሰጠውን በፓርቲ አይዲዮሎጂ ማፍረስ እሱ ነው እያጣላን ያለው እንጂ ሀቅኛ ዲሞክራሲያዊ ስርዓት ተፈጥሮ በኢትዮጵያ ያለውን የፌዴራሊዝም ስርዓት ተገራ ቢሆን እያንዳንዱ ክልል የራሱ ፖሊሲም ማውጣት ይችላል። የራሱ የማይቃረን ወይም የማይጣጣም እየተባለ ያለውን በክልሉ ማስተካከት ይችላል። ለምሳሌ ትግራይ መንግስት ሆነ የመጣው ፓርቲ ለክልሉ የሚመጥን ፖሊሲ አውጥቶ ማልማት ይችላል። የቆየው መንግስት ይህን አይፈቅድም ነበር። ምክንያቱም በአይዲዮሎጂ ደረጃ ማለት ወደ አንድ ማዕከል መምጣት አለብህ ይላል እና ይሄ የስርዓቱ ችግር እንጂ የህዝቦቹ ችግር አይደለም። እንደየ ሀብተግነታቸው፣ እንደ ሪሶርሱ፣ እንደ የፍላጎታቸው የራሳቸውን ራሳቸው ማስተዳደር ይችሉ ነበረ እና ይሄ የማይታረቀው የሚለው ተቀባይነት የለውም።
ጭቆናም ቢኖር ግፍም ቢደርስ ሀገር መመስረት ፈልጋለሁ የሚል ከህዝቡ አካል የሆነው እንደ ፓርቲ ቢቋቋም እንዴት ነው? በአንድ ሀገር ውስጥ እየተጨቆነ ይኑሩ ብላችሁ ታምናላችሁ?
በኢትዮጵያ ጭቆና ነበረ፣ አሁንም አለ። ለምሳሌ 27 ዓመት የጨቆነው ከትግራይ የመጣው ህወሓት ነው የኢህአዴግ እሱን የሚያሽከረክረው። ስለዚህ እንደዚህ ከሆነ ከትግራይ መገንጠል አለብን ማለት ነው። ምክንያቱም አሁንም አለ። በዚህ ሰዓትም የትግራይ ህዝብ እየተጨቆነ ነው። እስቲ ወዴት ይገንጠልሽ? ጭቆናን ለመሸሽ መገንጠል መፍትሄ አይደለም፣ ጨቋኙን ታግለህ መጣል ነው። ለምሳሌ ደርግን ጭቋኝ ነበረ፣ የትግራይ ህዝብም ሌላውም ህዝብ ተዋግቶ አሸነፈው። ቢያንስ ህገ መንግስት ያለው የተወሰነ የስሙላ ምርጫም ያለበት የተወሰነ እንኳን የተወሰነ ለውጥ አለ። እስከ የት ነው መገንጠል? ለምሳሌ እንደ መቀለ ህዝብ ህወሓት ጭቋኝ ስለሆነ የመቀለ ህዝብ መገንጠል አለበት ከትግራይ ማለት ስህተት ነው። እና ለጭቆና ዋና መፍትሄ መገንጠልና መሸሽ ሳይሆን ጠንክረህ ታግለህ በህዝብ የተመረጠ መንግስት መፍጠር ነው።
ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም።
ሙልጌታ አጽብሃን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የሚመጣው የትግረኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና እደሩ።
ጃ ወጥቶ ከ